Voice of America.
ኮሮና ቫይረስና የፖለቲካ አለመረጋጋት ከፍተኛ ውጥረት የከተቱት የኢትዮጵያ መገናኛ ብዙሃን ውስጥ የሚሰሩ ጋዜጠኞች ከሚደርስባቸው ጫና በተጨማሪ ሴት ጋዜጠኞች በስራ ቦታቸው መድሎ፣ ለሐላፊነት አለመታጨት፣ የጾታ ትንኮሳና በተለይ ከቅርብ ጊዜ ወዲህ በተለያዩ የማህበራዊ ሚዲያዎች አማካኝነት ጾታቸውን መሰረት ያደረገ ጥቃት እንደሚደርስባቸው ይናገራሉ። ስመኝሽ የቆየ ሴት ጋዜጠኞች በስራቸው ውስጥ የሚያጋጥሟቸውን ዘርፈ ብዙ እንዴት ይቋቋማቸዋል ስትል በአሻም ቲቪ ረዳት አዘጋጅ ከሆነችው ካሳዬ ዳምጤ ጋር ቆይታ አድርጋለች። ቀጥሎ ይቀርባል።
ካሳዬ ዳምጤ ይባላለሁ። አሻም ቴሌቪዥን ለምሰራው ረዳት አዘጋጅ ነኝ።
ምን ያክል ጊዜ በጋዜጠኝነት ሰርተሻል?
አምስት አመት ተኩል አካባቢ በጋዜጠኝነት ሰርቻለሁ። መጀመሪያ ስራዬን የጀመርኩት በህትመት ሚዲያና ዌብሳይት ላይ ነበር። ከዛ በመቀጠል የተዘጋው ቴሌቪዥን ኤንኤን ቴሌቪዥን ላይ ተጀማሪ ሪፖርተር ተነስቼ ሪፖርተር ከደረስ በኋላ ተዘጋ። ከዛ በመቀጠል አህዱ ሬዲዮ ነበር የሰራሁት። አህዱ ሬዲዮ አንድ አመት ከስድስት ወር ያህል ከሰራሁ በኋላ አሁን እየሰራሁ በሚገኝበት አሻም ቴሌቪዥን ረዳት አዘጋጅ ሆኜ እየሰራሁ እገኛለሁ።
ያለፈው አንድ አመት ያው በወረርሽኙ ምክንያት በኢትዮጵያ ውስጥ ለምትሰሩ ጋዜጠኞች ምን ይመስል ነበር ይሄ ጊዜ?
ባለፈው አመት መጋቢት አራት ላይ ኮሮና ቫይረስ ሲገባ ሁሉም መገናኛ ብዙሃን ወሬ ሁሉ ስለ ቫይረሱ ነበር። ስለ ቫይረሱ የግንዛቤ ማስጨበጫ መረጃዎችን መስጠት፣ እንዴት መከላከል ይቻላል፣ የሌሎች ሀገራትንም ተሞክሮ እየጠቀስን የቫይረሱ ስርጭት ከፍ የሚል ከሆነ ጦሱ ከባድ ስለመሆኑ ሰፊ ጊዜና ሽፋን እየሰጠነው ነበር። ምን ያህል በኃላፊነት ሰሩ የሚለው ጥናት የሚያስፈልገው ቢሆንም ከአንድ ወገን ብቻ የሚሰሙ ድምጾችን ነው። በተለይ ቫይረሱም ላይ ቢሆን መንግስት በራሱ የሚያወጣቸው መረጃዎች ብቻ እንጂ ገለልተኛ የሆኑ ተንታኞች ወይም ኤክስፐርቶች ጫናዎችንም አስቀድሞ የመተንተን የመጠቆም መንግስት ትኩረት ሊሰጥባቸው የሚገባ ጉዳዮችን ከወዲሁ የመጠቆም ነገር አልነበረም።
ያ እንዳይሆን አስቸጋሪ የሚያደርገው ነገር ምን ነበር? ለምሳሌ መረጃ የማግኘት ችግር ነበር?
አዎ፣ የመጀመሪያ ችግር የሚመስለኝ ሚዲያው በራሱ በእግሩ የቆመ አይደለም። የመንግስት ወይም የህዝብ የምታያቸው መገናኛ ብዙሃን በአንድ ጎን አሉ፣ በሌላ ጎን ደግሞ በገንዘብ እጥረት የሚሰቃዩ የግል የሚባሉ መገናኛ ብዙሀን አሉ። እና የመንግስት መገናኛ ብዙሀን ከመንግስት አፍ ነው ሁሉን ነገር መስማት የሚፈልጉት። ስለዚህ ጋዜጠኞች በመንግስቱ ሳይድ ብቻ ያለውን ነገር ተከትሎ የመዘገብ ነገር አለ። የግል መገናኛ ብዙሀን ግን ባለሙያዎችን ለማናገር የእነሱን ሀሳብ ኤክስፐርት ኦፒኒየን ፈልጎ የመሄድ ነገር አለ። ነገር ግን ተንታኝ ወይም ባለሙያ የምንላቸው ሰዎች አስተያየታቸውን ለማጋራት የመፍራት ነገር አለ። ጋዜጠኛውም ቸልተኛ መሆንና ፍርሃትም ያደረበት ነበር። በጣም ነገሮቹ በተለያየ አንግል ስታያቸው በጣም በብዙ ችግሮች ተወጥሮ ነበር ሚዲያውም ጋዜጠኛውም ማለት ትችያለሽ።
እንግዲህ ሌላ ከወረርሽኙ ጎን ለጎን ኢትዮጵያ ውስጥ የፖለቲካ አለመረጋጋቱ በከፍተኛ ሁኔታ እየተባባሰ የሄደበት ጊዜ ነው። ይሄ ጊዜ ደግሞ ጋዜጠኞች መረጃዎች በሚፈለጉበት ቦታ እንዲደርሱ የሚያደርጉበት ጊዜ ነው። በኢትዮጵያ ውስጥ ሚዲያው በዚህ ረገድ ኃላፊነቱን ተወጥቷል ብለሽ ትያለሽ?
በጣም ውስብስብ ይመስለኛል ይህን ጥያቄ ለመመለስ በተለያየ መንገድ ብከፍለው ይሻላል። ለምሳሌ የመንግስት ወይም የህዝብ የሚባሉ መገናኛ ብዙሀን በአንድ ጎን ባደርግ፣ እንደናንተ አይነት የውጭ ሚዲያዎችን በአንድ ባደርግ እና በሌላ ጎን ደግሞ የግል መገናኛ ብዙሀን ባደርግ ይገልጸዋል ብዬ ስለማስብ ነው። ለምሳሌ የመንግስት መገናኛ ብዙሀን መንግስት እንዲነገር የሚፈልገውን ብቻ ይዘው የህዝቡን አለማስቀደም ነገር ይታይባቸዋል። በአማርኛ አገልግሎት ወይም በሌሎች የሀገሪቱ ቋንቋዎች አገልግሎት የሚሰጡ የውጭ መገናኛ ብዙሀን ደግሞ እነሱ የተሻለ ለመረጃዎችም ቅርበት ስላላቸው የመንግስት የስራ ኃላፊዎችም ለእነዚህ መገናኛ ብዙሀን መረጃ መስጠት ይሻላቸዋል። ለሌላ ለሀገር ውስጥ ከመስጠት ይልቅ ለውጭ መገናኛ ብዙሀን መረጃ መስጠት ይፈልጋሉ። የግል ሚዲያዎቹ ደግሞ አንደኛ ነገር የሪሶርስ እጥረት አለባቸው፣ የፋይል እጥረት አለባቸው፣ የገንዘብ እጥረት አለባቸው፣ የማቴሪያል እጥረት አለባቸው። በዚህ መሀል ሆኖ ግን ግጭቶችን ሲነሱ፣ አለመረጋጋቶችን ሲነሱ መረጃዎችን ለህብረተሰቡ ለማድረስ ይሯሯጣሉ ባላቸው በተቻላቸው አቅም። ነገር ግን ሚዛናዊ ለማድረግና ከመንግስት ሳይድ ያለውን መረጃ ለመፈልገን ስንሄድ ደግሞ በጣም እንቸገራለን። በተለይ ይህን አንድ አመት ብንመለከት እንኳ በጣም በጣም ከባድ ነው። ጋዜጠኞች እንደሆነን እዚህ ጉዳይ ላይ እንደዚህ አይነት መረጃ ፈልገን ነው ወቅታዊ ነገሩ ምንድን ያለው እያን ስንጠይቅ ስብሰባ ላይ ነኝ አሁን አይመቸኝም በሰዓት ደውይ እያሉ መረጃ ለመስጠት ከመስጠት ማፈግፈግ ፈቃደኛ ለመሆን ነገር በጣም ይስተዋላል። የመንግስት ኮሚኒኬሽን ከፈረሰ በኋላ በተለይ የመረጃ አክሰሱ የተባባሰበት ይመስለኛል ለእኔ በግሌ።
ከመረጃ ማግኘት ችግር በተጨማሪ አሁን ከነገርሽው ውጪ ሌሎች የሚታዩ አይነት አፈናዎች ወይም የደህንነት ስጋቶች አሉ ጋዜጠኞች ላይ?
አው ከዚህ በፊት እንግዲህ መንግስትን ነበር ጋዜጠኛው ሚዲያውም የሚፈራው። በዚህም ፍራቻ ራሱን ሴንሰር እንዲያደርግ የሚደረገው መንግስትን ፍራቻ ነበር። አሁን ግን ከሀገሪቱ ወቅታዊ ሁኔታ ጋር በተያያዘ በሽተኝነት ጥግ በመሄዱ እና የማህበራዊ ሚዲያ አጠቃቀማችንም ፈር የለቀቀ መሆን ሌላ ስጋት ለጋዜጠኛውም ለሚዲያውም ያመጣ ይመስለኛል። ይህም የደቡብ ፍርድ መፍረድ ለምሳሌ ሁሉም የራሱን ጥግ ይዛል። ጋዜጠኛ ደግሞ የትኛውንም አይወክልም፣ ሃይማኖቱንም ብሔሩንም የተወለደበት አካባቢውን ቤተሰቡን ሁሉን ነገር ወደ ቁንጡ መሀል ላይ ሆኖ ሁለቱንም ሳይድ ለመስራት አይፈልገው። ግን አሁን ላይ ብሔርተኝነት ጥግ በመድረሱ ሁሉም ወደ ራሱ እጅ የአንድ ብሔር ወይም የአንድ አካባቢ ጉዳይ እንድዘግብ፣ ሌላኛውም የራሱን ጥግ ይዤ እንደዚህ ተደርጋል እንደዚህ ይሆናል ብዬ እንድዘግብ ነው የሚፈልገው። በጣም የብሔሩ ጽንፍ መርገጥ ለጋዜጠኛው ሁሉ ፎቶ እና የሰራው ስራ አካባቢው ስልክ ቁጥሩ የት አካባቢ እንደሚኖር ባገኛችሁት ቦታ እንዲያድርጉት እንዲፍጠሩት ከዚህ በፊት ይህን ሰርቷል እንዲያደርግ ነበር እየተባለ በማህበራዊ ትስስር ገጾች የግል መረጃዎች ሁሉ ይወጣሉ እና ለደህንነት ሁሉ የሚያሰጋበት ጊዜ አለ። ደፍሮ ለመስራት ሁሉ አንዳንዴ በጣም ይከብዳል።
በተለይ አሁን የምናነሳቸው ጉዳዮች ፖለቲካዊ አለመረጋጋቱ፣ ግጭቶቹ፣ ግድያዎቹ በአብዛኛው ከአዲስ አበባ ውጪ የሚፈጸሙ ክስተቶች ናቸው። የኢትዮጵያ ሚዲያ ደግሞ በአብዛኛው ከተማው ላይ ያለ ነው እና በተለይ እነዚህ አይነት ችግሮች ወደሚከሰቱባቸው ቦታዎች የመሄድ ችግር አለ። ለመሄድ ሲሞከር የሚያጋጥሙት ችግሮች ምንድን ናቸው?
በራስ ተነሳሽነት ዘገባዎችን ለመስራት ወይም ፕሮግራሞችን ለመስራት የሚሄድ የግል ሚዲያ ያን ያህል አይደለም። ወይም በጣም አቅም ጠንከር ያሉ ማስታወቂያዎችም ስፖንሰርም ያላቸው ጣቢያዎች ሊሆኑ ይችላሉ እንጂ የግል ሚዲያው ይህን ያህል በአቅምም ጠንከር ብሎ ክልሎች አካባቢ ሄዶ በተለይም ደግሞ የግጭት ዜናዎችን የሚሸፍን እምብዛም ነው። ስለዚህ እኛ ምንድን ነው የምናደርገው? እኛ መረጃዎች ወይም ጥቆማዎች ይደርሱናል። ብዙ ቦታ ደውለን አትሊስት ጨመቅ አድርገን እየተፈጠረ ያለው ነገር ምንድን ነው የሚለውን ለማየት እንፈልጋለን። ሰው ያሉ የስራ ኃላፊዎችን እናነጋግራለን። ግን ለምሳሌ አሁን የትግራይ ጦርነት ባነሳለች የግል ሚዲያዎች በሚገርም ሁኔታ በጣም ፍላጎት አሳይተው ነበር። በአካባቢው ጦርነቱ ምን አይነት ተጽዕኖ እያሳደረ ነው፣ ከህዝቡም እዛ ከአካባቢው ነዋሪም መረጃ አግኝተን ሚዛና የሆነ ዘገባ መዘገብ ስለምንፈልግ የግል መገናኛ ብዙሀን መሄድ ፈለጉ። መጨረሻ ላይ የውጭ መገናኛ ብዙሀን እንዲሄዱ ነው የተደረገው። ስለፈለግሽ ብቻ የሚሆንም ነገር አይደለም። አቅሙ ኖሮሽም የግጭት ዜናዎችን መስራት አዲስ አበባ ላይ ሆኖ በጣም ከባድ ነው። ግን ሌላ አማራጭ ስለሌለን ዜናው ደግሞ መሸፈን ስላለበት እየተጎዱ ያሉ ማህበረሰቦች ስላሉ፣ ጥቃት እየደረሰባቸው ያሉ ህዝቦቻችን ስላሉ፣ እንዲሁም የመንግስት ኃላፊዎችም ተጠያቂ የሚሆኑም ከሆነ ተጠያቂ እንዲሆኑ የእኛ ዘገባ ስለሚያስፈልግ እዚህ ሆነን ግዴታችንን እንሰራዋለን።
የማህበራዊ ሚዲያን ተጽዕኖስ እንዴት ታይዋለሽ? ከዛ አንጻር አስቸጋሪ የሚያደርገው ነገር ምንድን ነው?
ምናልባትም የኛ ሀገር የሚዲያ ኢንዱስትሪ ስላላደገም ይመስለኛል ከዘመኑ ጋር አብሮ መራመድ አልቻለም። ማህበራዊ ትስስር ገጹ በጣም በአንዴው አጥለቀለቀው እና መረጃም ሁሉም ነገር ከማህበራዊ መገናኛው ነው እየወጣ ያለው። አጀንዳ ሴት ማድረግ ሚዲያው አልቻለም። ከሶሻል ሚዲያ የሚቀበለውን አጀንዳ ነው ሚዲያው እያራመደ ያለው። ሚዲያው ራሱ ዜና ቆፍሮ መርምሮ ማቅረብ ሲገባው ሶሻል ሚዲያ ላይ የወጡ መረጃዎች ሐሰት ናቸው በማለት ተጠምጧል። እና ሶሻል ሚዲያ በጣም ከባድ ነው። አንደኛ አጠቃቀማችንም ቀደም ብዬ እንደነገርኩሽ ልቅ ወጣ ነው። ከዛ ውጭም ስነ ምግባርም ስለሌለው ሁሉም ሰው መረጃውን በምን መልኩ ለማንም አጋራ የሚለውን ነገር ስለማያይ በጣም ሄት ስፒቾች የሚለቀቁበት ነው፣ ሐሰተኛ መረጃዎች የሚለቀቁበት ነው። እና ሜንስትሪም ሚዲያዎች እነዚህን ዲስፕሮቭ በማድረግ ተጠምዷል። መንግስት ሳይቀር የሶሻል ሚዲያ ኢሹዎችን ነው ወደ ሜንስትሪም ሚዲያም ወደ አደባባይም እያወጣቸው ያለው።
እስኪ ደግሞ አሁን ሴቶችን ለብቻ ለይተን እኔ በእነዚህ ባነሳናቸው ፈታኝ የሙያ ወቅቶች ውስጥ በተለይ ደግሞ ሴት ጋዜጠኞችን የበለጠ የሚጋፈጡት ችግር አለ ወይ?
ለመረጃ በመፈለግ ወይም ቃለ መጠይቅ በመፈለግ ሶስቶቻችን ጋር የመንግስት ባለስልጣናት ጋር ስንደውል ሴት ስለሆን በጣም ቻሌንጅ የሚያደርግ ጥያቄ አጠይቅም ተብሎ መታሰብ ነገር አለ። እንዲሁም ፕሬስ ኮንፈረንስ ላይ ጥያቄ ስጠይቂ ሴት ከሆንሽ ያችን ጥያቄ መናቅ ማጣጣል ነገር አለ። ከዛ ባለፈ ሴት ስለሆንሽ ብቻ ማህበራዊ ኢሹዎችን አንቺ እንደምትሰሪ በበላይነት አሳይነው ስትደረጊ፣ ሴት ስለሆንሽ ብቻ ማህበራዊ ጉዳይ ላይ ጎበዝ እንደሆንሽ ይታሰባል። ፖለቲካውና የምጣኔ ሀብት ዘገባው ለሌሎቹ ለወንድ ባልደረቦችሽ ይሄዳል። ከአዲስ አበባ ስቶች የክፍለ ሀገር ፊልድ እንደዚህ ስቶች ደግሞ ያለው ነገር ትንሽ የጋዜጠኝነት ካልቸሩም ትንሽ የተበላሸ የሚመስለኝ ሴት ስለሆንሽ ብቻ አብረሽ ክፍለ ሀገር ስለሄድሽ ብቻ ሌላ ነገር የመፈለግ ኢንአፕሮፕሪየት የሆነ ነገር መፈለግ ነገር አለ። በሙያ አጋሮቻችንም አለ እዛ በምናገኛቸውም የስራ ኃላፊዎችም እንደዚህ አይነት ነገር ይታያል።
በማህበራዊ ትስስር ሚዲያም ሊሆን ይችላል፣ በአካልም ሊሆን ይችላል። የተለያዩ ዛቻዎች፣ የጾታዊ ጥቃቶች በአፍም ሊሆን ይችላል፣ በጽሁፍም ሊሆን ይችላል፣ በአካልም ሊሆን ይችላል። ጥቃቶች የሚደርሱባቸው ሴት ጋዜጠኞች በተለያየ ጊዜ ሪፖርት ሲደረጉ እንሰማለን። እና ይሄ ኢትዮጵያ ውስጥ እንደ አይነት ነገር ያጋጥም አንቺ አጋጥሞሽ ያውቃል? ለምሳሌ ፐርሰናሊ ወይም ጓደኞችሽም?
እኔ እስካሁን እንደዚህ አልገጠመኝም፣ ግን በተለይ በሶሻል ሚዲያ ጥቃቶች፣ መጥፎ ነገሮች መስጠት፣ በጣም የማይሆኑ ምስሎችን ፎቶሾፕን ሰርቶ የመለጠፍ ነገር አለ። በማህበራዊ ሚዲያ የሚደርስ ዘለፋ ወይም የቃላት ጥቃት በእኛ ሀገር እንትን አይባልም፣ እንደ ጥቃትም ስለማይቆጠር ብዙ ሰው ኖቲስ አያደርገውም። እኛ ሀገር ጥቃት ከተባለ ፊዚካሊ ማጥቃት ነው ወይ መደብደብ ወይ አሲድ መድፋት ወይ የሆነ ነገር ማድረግ ነው እንጂ ሶሻል ሚዲያ ላይ ፎቶሾፕ የተሰሩ ፎቶዎችን ወይም የግላዊ የሚባሉ ፎቶዎችን አውጥቶም መጥፎ ቃላት መናገር፣ ስድቦች ያለችበትን ቦታ እንዲያድጓት እንዲፈጥሯት ይችኮ እንዲነች እያሉ የመናገሩ ነገር በጣም እየተለመደ ነው፣ ግን ደግሞ እንደ ጥቃት አይቆጠርም እኛ ጋ።
እንደው አንቺ በግልሽ በጋር ባሳለፍሽ የጋዜጠኝነት ህይወት ውስጥ በተለይ ደግሞ በእነዚህ አሁን በምናወራቸው ቅርብ ዓመታት ውስጥ ፈታኝ የምትዩ ጊዜ ምን አይነት ነው?
በተለይ ለጋዜጠኛ በጣም ፈታኝ ወቅት ነው የምለው እኔ ይህን አንድ አመትን እና የባለፈው አመት በጣም በተለያዩ የሀገሪቱ አካባቢዎች ግጭቶች ነበሩ፣ ጥቃቶች ነበሩ። ማንነትን መሰረት ያደረጉ ጥቃቶች ናቸው፣ የሰብአዊ መብት ጥሰቶች ነበሩ። እነዚህን እንደ ሰው መጀመሪያ እንደ ሰው ነው የምናያቸው። በጣም ስለሚዘገንኑ በጣም ይሰማሻል፣ ግን ሚዛናዊ ሆነሽ መስራት አለብሽ። እሱንም መረጃውን ካገኘሽ ነው የምትሰሪው። ስራሽ ደግሞ ተጽዕኖ አለማምጣቱን ስታይ ደግሞ በጣም በጣም ይሰማል፣ ይከብዳል። ለጋዜጠኛ ደግሞ ትልቁ ነገር በስራው ያለው እርካታ ተጽዕኖ ማምጣቱ ነው እና በዚህ አንድ አመትና ሁለት አመት እንደዚህ አይነት ነገሮች በጣም ስለተበራከቱ በየዕለቱ መዘገብ እንኳን እነዚህ በጣም የሚዘገንን የሚከብድ ኢሞሽናል የሚጎዳ ነበር።
እስኪ እንደው እንደ መጨረሻ የኢትዮጵያ ሚዲያ ወደሚፈለገው ሙያዊ ብቃት እንዲያድግ የሚያስችለውን እርምጃ ለመራመድ ምን መደረግ አለበት ያለሽ? አሁን በቅርቡ ተሻሽሎ ወጣ የተባለ ህግ አለ። ያ የሚያሻሽለው ነው ወይ? ከዛ እሱ ውጭ ደግሞ ምንድን ነው መደረግ ያለበት ያለሽ? እንደማጠቃለያ
ያው የህግ ማዕቀፍ ያለፉት የመጀመሪያው እርምጃ ናቸው። አዋጁ ተሻሽሏል ተብሏል። ከዚህ በፊት በወንጀል ይከሰስ የነበር ጋዜጠኛ አሁን በፍትሐ ብሔር የሚከሰስበት ግራውንድ እንዳለ እየተነገረን ነው። ጥሩ ነው፣ የመጀመሪያ ስቴፕ ጥሩ ነው። ግን እኛ ሀገር በመገናኛ ብዙሃን ዘርፉን ብቻም ሳይሆን በሌላም ዘርፍ ያለው ችግር የህግ ማዕቀፍ ሳይሆን የህግ ማዕቀፉን ገቢራዊ ማድረግ ነው። ከዚህ በኋላ የህግስ ምን ያህል ገቢራዊ ይሆናል የሚለው ነው የሚያጠራጥረው። ማለት ከዚህ በፊት በነበረን ልምድና አሁን እያየን ያለ ነው በመንግስት አቋም እውን ይሆናል ወይ? በጣም ትልቅ ጥያቄ ነው። እኔ በግሌ ይሆናል ብዬ አልገምትም። የአስፈጻሚውን አካል ብንቀያይረውም ምን ብንለውም ቁርጠኝነቱ ኮሚትመንቱ ከሌለ ይሆናል ብዬ አላስብም። ከዛ ባሻገር ብዙ ጊዜ ሁላችንም የኛ ሀገር መገናኛ ብዙሃን ለምን አላደገም? ለምን የመንግስት ጥገኛ ሆነ? ለምን የመንግስት ብቻ አፈቀላጤ ሆነ ሲባል ከሙያተኛውም ችግር አለ፣ ከሚዲያዎች ባለቤቱም ችግር አለ፣ እንዲሁም ሙያተኞችን ከሚያሰለጥኑ የትምህርት ተቋማትም ችግር አለ። አንድ ብቻ ላይ አይደለም። ለምሳሌ ምን ያህል ፈልገነው ነው ወደ ሙያው የገባ ነው የሚለው፣ ከገባም በኋላ ያሉ ችግሮችን ተቋቁሞ የመቆየት እንዲሁም በስራውም ተጽዕኖ የማምጣቱም ነገር እሱም ሌላ ችግር ነው። የመገናኛ ብዙሃን ባለቤቶች ደግሞ የራሳቸው የሆነ ኢምፓክት አለ የሚዲያው እድገት ላይ። ለምሳሌ ገንዘብ ስላለኝ ብቻ ሚዲያ ያከፍታለሁ ብሎ የሚነሳ ባለሀብት ስለ ገንዘቡ እንጂ ስለ ሙያው ሊቆረቆርም ሊጨነቅም አይችልም። ገንዘቡ የሚያገኝበትን ዘዴ ነው የሚያሰላስለው እንጂ ለሚዲያው እድገቱ እንዲሁም ለሙያተኛው ነጻነት፣ ለማህበረሰቡ መረጃ መድረስ ያን ያህል አያሳስበው። ስለዚህ ሁሉም የየራሱን ከፈተሸ ሙያተኛውም ደስተኛ ሆኖ ይሰራል፣ ሙያውም ያድጋል፣ ሚዲያውም ያድጋል።
የኢትዮጵያ ሚዲያ ዛሬ ያለበት ችግሮች፣ ተግዳሮቶች ምን ይመስላሉ፣ እንዴትስ ልንወጣቸው እንችላለን በሚሉ ሀሳቦች ላይ ሀሳብሽን ስላካፈልሽን በጣም ነው የማመሰግነው ካሳዬ።
እኔም አመሰግናለሁ።